ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 2 2014 ዓ.ም ዝግጅታችን ጀመረ።
You have heard before the Secretary General continues to reiterate his call for the cessation of hostilities.
አስቀድማችሁ እንደሰማችሁት የመንግስታቱ ድርጅት ዋና ጸሐፊ በሀገሪቱ ውስጥ ግጭቶች እንዲቆሙ ደጋግመው ጥሪ አቅርበዋል። በዚህ መንገድ ነው ሰላምን ማፈላለግ የምንችለው። ይህ ጉዞ ከኢትዮጵያ ህዝብ ጋር ያለንን ህብረትና አጋርነት የገለጽንበት ጉዞ ነበር።
የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ ሆኑትን አሚና መሐመድን የሰማናቸው በአማራ፣ በትግራይ፣ በአፋርና በሶማሌ ክልል የነበራቸውን ቆይታ አጠናቀው ከመመለሳቸው በፊት ከሰጡት አጭር መግለጫ የተቀነጨበ ነው። ዘገባው በአብይ ርዕስ ይቀርባል። አፋርን የተመለከተ ዘገባም አለን።
As you have heard before, the Secretary General continues to reiterate his call for the cessation of hostilities.
አስቀድማችሁ እንደሰማችሁት የመንግስታቱ ድርጅት ዋና ጸሐፊ በሀገሪቱ ውስጥ ግጭቶች እንዲቆሙ ደጋግመው ጥሪ አቅርበዋል። በዚህ መንገድ ነው ሰላምን ማፈላለግ የምንችለው። ይህ ጉዞ ከኢትዮጵያ ህዝብ ጋር ያለንን ህብረትና አጋርነት የገለጽንበት ጉዞ ነበር።
በአፋር ክልል ዱብቲ ሪፈራል ሆስፒታል ስራ አስኪያጅ ከሆኑት ዶክተር ማዮ መሐመድ ዮሱፍ ቆየት ብለን እንሰማለን። ሌሎች ዝግጅቶችን በመሽቱ ይደመጣሉ። እነዚህና ሌሎች ዝግጅቶች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ይከውናል። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውናሉ። የዌብና ማህበራዊ ድረገጽ ፕሮዲሰራችን በባየው ገበያው ስትሆን፣ ዋና አዘጋጇ ደግሞ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ .voanews.com በፌስቡክ ደግሞ @voanews ላይ በቀጥታ ማዳመጥም ይቻላል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
እናስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዓለም ጤና ድርጅት ባለስልጣናት የጸጥታው ደህንነት ጉድለትና የቢሮክራሲ ማነቆች የጤናና ሌሎች መሳሪያዎች እርዳታ አቅርቦቶችን በሰሜን ኢትዮጵያ ባለው ግጭት ውስጥ ለሚኖሩ በሚሊዮኖች ለሚቆጠሩ ሰዎች ለማዳረስ አስቸጋሪ ማድረጋቸው አሁንም እንደቀጠለ ነው አሉ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ወደ 9.4 ሚሊዮን የሚቆጠሩ ሰዎች በሰሜን ኢትዮጵያ ትግራይ፣ አማራና አፋር ክልል ከፍተኛ የሰብአዊ እርዳታ የሚፈልጉ ናቸው። በሚሊዮን የሚቆጠሩት እጅግ አደገኛ የሆነ የምግብ እጥረት አለባቸው። የተመጣጠነ ምግብ እጥረት እየጨመረ ነው። በሽታና የጸኑ ህመሞች የህክምና እርዳታ እያገኙ አለመሆኑ ተመልክቷል። የዓለም ጤና ድርጅት ሪፖርት እንደሚለው ተንቀሳቃሽ የህክምናና የምግብ እርዳታ የሚሰጡ በርካታ ቡድኖች በክልሎቹ ይንቀሳቀሳሉ። ይሁን እንጂ እርዳታ ለሚያሻቸው ተረጂዎች መድረስ እጅግ አስቸጋሪ እንደሆነ ሪፖርቱ ይገልጻል። ሪፖርቱ እንደሚለው መሰረታዊ የህክምና እቃዎችና አቅርቦት፣ ክትባቶችና መድኃኒቶች ወደሚያስፈልጋቸው ሰዎች እየደረሱ አይደሉም። የዓለም ጤና ድርጅት ቃል አቀባይ ክርስቲያን ለንድሜር በተለይ በትግራይ ሁኔታው እጅግ የከፋ መሆኑን ይናገራሉ። የጤና እርዳታ የሚያስፈልጋቸው ሰዎች ቁጥር ባለፈው ታህሳስ ወር አጋማሽ ከነበረበት ከ2.3 ሚሊዮን ወደ 3.9 ሚሊዮን ሰዎች አድጓል። ይሁን እንጂ ይላሉ ቃል አቀባዩ፣ አሁን ግን የተስፋ ጭላንጭል ይታያል። ባለፈው እንደ አውሮፓ አቆጣጠር በጥር ወር ማብቂያ ላይ የመድኃኒት አቅርቦት በትግራይ ክልል ዋና ከተማ መቀሌ መድረሱን ገልጸዋል። ቃል አቀባዩ ጨምረው እንደገለጹት የኢትዮጵያ መንግስትም ወሳኝ የሆኑ የእርዳታ አቅርቦቶች ከአየር ትራንስፖርቱ በተጨማሪ በየዕለቱ በየብስ የሚጓጓዙበትን መንገድ ለማመቻቸት ማቀዱን አስታውቋል። እንዲህ ይላሉ ቃል አቀባዩ፣
WHO is preparing to airlift critically needed medicines, medical supplies.
የዓለም ጤና ድርጅት ወሳኝ የሆኑ መድኃኒቶችን፣ የህክምና መገልገያዎችና መሳሪያዎችን ወደ ትግራይ ለማጓጓዝ ተዘጋጅቷል። ከ33 ሜትሪክ ቶን መካከል 10 ሜትሪክ ቶን የሚሆነው የመጀመሪያው ዙር አቅርቦት ከነገ በስቲያ አርብ የካቲት 4 ይላካል። እነዚህን ለማጓጓዝ የሚያስፈልጉ የፈቃድና ሌሎች ቅድመ ሁኔታዎች በሙሉ በሚቀጥሉት ጥቂት ቀናት ውስጥ ይጠናቀቃሉ።
ይሁን እንጂ የሰብአዊ እርዳታ ድርጅቶች የጥሬ ገንዘብና ነዳጅ የመሳሰሉት አቅርቦቶች እጥረት ስላለባቸው የሚሰጡትን እርዳታ እንዲቀንሱ ተገደዋል። ሁኔታዎች የማይሻሻሉ ከሆነ እነዚህ ስራዎች በሚቀጥሉት ሳምንታት ውስጥ እስከነጭራሹ ሊዘጉ እንደሚችሉ አስጠንቅቀዋል። ቃል አቀባዩ በጥር ወር መጨረሻ በዘመቻ መልክ ለማካሄድ የታሰበው የኩፍኝ ክትባት እርዳታ ድርጅቶቹ ከገጠሟቸው ችግሮች መካከል አንዱ መሆኑን ተናግረዋል። ዘመቻው በኢትዮጵያ የጤና ጥበቃ ሚኒስቴር አማካይነት እድሜያቸው ከአምስት ዓመት በታች የሆኑ 800 ሺህ ሕፃናትን ክትባት ለመስጠት የታለመ እንደነበርም ገልጸዋል።
And during this phase, 145,000 children of the targeted population were reached.
በዚህኛው ሂደት እርዳታ እንደሚያስፈልጋቸው ተለይተው ከታወቁት ማዳረስ የተቻለው ለ145,000 ሕፃናት ብቻ ነው። ምክንያቱም ዘመቻው የጥሬ ገንዘብን ጨምሮ የነዳጅና የትክክለኛ ሙቀት መጠን መጠበቂያ ወይንም ማቀዝቀዣ ችግሮች ነበሩበት።
ቃል አቀባዩ ለንድሜር የዓለም ጤና ድርጅት ወደ የክልሎቹ ያለውን ተደራሽነት ለመጨመር ከባለስልጣናት ጋር መነጋገሩን እንደሚቀጥል አስታውቀዋል። አሁን ባለው ችግር ውስጥም ቢሆን ግን የሚንቀሳቀስ ነገር አለ። ይህ ደግሞ ጥሩ ለውጥ ነው ብለዋል።
በዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ ኢትዮጵያን የተመለከተ አዲስ ረቂቅ አጸደቀ። ኮሚቴው በትላንትናው ዕለት ባወጣው ጋዜጣዊ መግለጫ እንዳመለከተው በኒው ጀርሲ ክፍለ ግዛቱ የዲሞክራት ፓርቲ ተወካይ ቶም ማሎንስኪ እና ከካሊፎርኒያ ክፍለ ግዛት በሆኑት የሪፐብሊካኑ ተወካይ ያን ኪም በጋራ ያጸደቁት ይህ ሕግ በኢትዮጵያ እየተካሄደ ላለው የእርስ በርስ ጦርነት ማብቂያ ለማበጀት አስተዳደሩ ተጨማሪ እርምጃዎችን እንዲወስድ ይጠይቃል ይላል። በኮሚቴው ሰብሳቢ ግሪጎሪ ሚክስ እና በኮሚቴው የሪፐብሊካን ከፍተኛ አባል ማይክል ማኩል የተደገፈው እና የኢትዮጵያ መረጋጋት የሰላምና የዲሞክራሲ ሕግ የሚል ስያሜ የተሰጠው ረቂቅ ግጭቱን በማባባስ ላይ ባሉ ባላቸው አካላት ላይ ማዕቀብ እንዲጣል ያዛል። በተጨማሪም ሰብአዊ ሁኔታዎች እስኪሟሉ ድረስ ለኢትዮጵያ መንግስት የሚሰጠው የጸጥታና የገንዘብ ድጋፍ እንዲቋረጥ ይላል። ለ15 ወራት የዘለቀው በኢትዮጵያ የሚካሄደው ጦርነት በሲቪሎች ላይ እጅግ የከፋ ጉዳት አድርሷል ያለው የኮሚቴው መግለጫ የተባበሩት መንግስታት ድርጅት ያጠናቀረው ሪፖርት የጦር ወንጀሎች በስብዕና ላይ የሚፈጸሙ እስከ ዘር ማጥፋት ሊቆጠር የሚችል ወንጀሎች ጭምር ተፈጽሞ ሊሆን እንደሚችል ዘግቧል ሲል ዘርዝሯል። ረቂቁ ሕግ ሆኖ ተፈጻሚ እንዲሆን በሙሉ ምክር ቤቱ መጽደቅ ይጠበቅበታል። ለሩሲያና ዩክሬን ቀውስ የተሻለው መፍትሄ ዲፕሎማሲያዊ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። በመጪዎቹ ቀናት ከፈረንሳይ፣ ጀርመንና ብሪታንያ አቻዎቻቸው ጋር እንደሚመክሩበትም አመልክተዋል። ሁላችሁም እንደምታውቁት ሁለት አማራጮች ያሉት ስትራቴጂን የተከተል ነው። በአንድ በኩል ከሁሉም ተመራጭ የሆነውንና ኃላፊነት የሚሰማው የሚመርጠውን አቅጣጫ ዲፕሎማሲን፣ ከዚህ በትይዩ ደግሞ ሩሲያ ኃይልን አማራጭ አድርጋ እንዳትወስድ የሚያግዙ ከልካይ እርምጃዎችን አጠናክረን በመገንባት ስራ ተጠምደናል ነው ያሉት ብሊንከን። ብሊንከን ይህን የተናገሩት ዩናይትድ ስቴትስን ጨምሮ አራት አገሮች ላሉበት ኳድ በመባል ለሚጠራው ቡድን ስብሰባ አብሯቸው ለተጓዘው ጋዜጠኞች ቡድን በሰጡት መግለጫ ነው። የማራቶን ዲፕሎማሲው ዛሬም ቀጥሏል። የብሪታንያዋ የውጭ ጉዳይ ሚኒስትር ሊዝ ትረስ ወደ ሞስኮ በማቅናት ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በሚያደርጉት ውይይት ሩሲያ በሉዓላዊት ሀገር ላይ የምትፈጽመው ሌላ ወረራ በጉዳዩ ላሉ በሙሉ ትልቅ መዘዝ እንደሚያስከትል ግልጽ አድርግላቸዋለሁ ብለዋል። እዚህ ውስጥ ሩሲያ ምርጫ አላት ያሉት ትረስ በንግግሩ እንዲሳተፉ ነገሮች እንዳይባባሱና የዲፕሎማሲውን መንገድ እንዲመርጡ አጥብቀን እናበረታታቸዋለን ያሉት። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰንም ነገ ሐሙስ ወደ ፖላንድ በመጓዝ የኔቶ አጋር አገሮች ጥምረት ሰራዊት ውስጥ የሚገኙ ወታደሮቻቸውን ጎብኝተው ወደ ብራስልስ ያቀኑና ከኔቶ ዋና ጸሐፊ ስቶልተንበርግ ጋር ተገናኝተው ይነጋገራሉ። በሌላ ተያያዥ ዜና የዩክሬኑ የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ዛሬ ለጋዜጠኞች እንደተናገሩት የአውሮፓ አጋሮች ጥረት ውጤት እያመጣ ነው ብለዋል። ሁኔታው በቁጥጥር ስር ቢሆንም አሁንም ግን ውጥረት እንደሰፈነበት ነው። ሆኖም ውጥረቱን ለማርገብ ዲፕሎማሲው ቀጥሏል ነው ያሉት። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስም በቫቲካን በሚያካሄዱት ሳምንታዊ ስነ ስርዓት ላይ የሰላም ጥሪ አሰምተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትላንት ማክሰኞ በሰጡት አስተያየት መፍትሄ አማጭ ከሆነ ውሳኔ ላይ ለመድረስ የወራት ዕድሜ ሊወስድ ይችላል ነው ያሉት። ሁኔታውን አስመልክቶም ያለንበትና የነገሰውን ውጥረት ፈጽሞ አቅልላችሁ ወይም አሳንሳችሁ እንዳታዩ፣ ካሁን ቀደም ካየናቸው መሰል ሁኔታዎች በሙሉ የማይገጥም ነው ብለውታል። ማክሮን ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጋር ተገናኝተው በተነጋገሩባት ኪየቭ ላይ ሆነው በሰጡት አስተያየት በጥቂት ሰዓታት ውይይቶቻችንን እንዳየሁት ይህ ቀውስ የሚፈታ ነው የሚል እምነት የለኝም ነበር ያሉት። ማክሮን ከትላንት በስቲያ ሰኞ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ሞስኮ ላይ ለአምስት ሰዓታት የዘለቀ ውይይት ማድረጋቸው ይታወሳል። የፈረንሳዩ መሪ ከፑቲን ጋር ያደረጉት ውይይት በሩሲያና በዩክሬን እንዲሁም የኪየቭ መንግስትን በሚደግፈው የምዕራቡ ዓለም ጥምረት መካከል ያለው ፍጥጫ እንዳይከፋና የበለጠ እንዳይባባስ ረድቷል ብለዋል። በኔ እምነት ወደፊት እንድንራመድ የሚያስችሉን ተጨባጭና ተግባራዊ መፍትሄዎች እንዳሉ አምናለሁ ሲሉ ማክሮን ከዘለንስኪ ጋር ከተገናኙ በኋላ በሰጡት አስተያየት አመልክተዋል። ቀውሱ እንዳላበቃለት ያመኑት ማክሮን ይህ አደጋ ሊከስት የሚችል አቋም በመያዝ ሩሲያ በዓለም አቀፉ ማህበረሰብ ላይ ጫና ማሳደር ወስናለች ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው በትላንትናው ዕለት ማክሮን ለፑቲን ባቀረቡት የሐሳብ ውሳኔ ላይ ሚዛናዊ ፍሬ ነገሮች አሉ ብለዋል። ሆኖም ቀውሱ ተፈቷል የሚለውን ሐሳብ ውድቅ አድርገው እስካሁን ምዕራባውያን ተጓዳኞቻችን ስጋታችንን ከግምት ውስጥ ለማስገባት ያላቸው ዝግጁነት አላየንም፣ ያንን አይነት ስሜት እንዲያድርብንም አላደረጉም ብለዋል። አሁን ባለው ሁኔታ ሞስኮና ፓሪስ ካንዳች ስምምነት ላይ ለመድረስ አልቻሉም ያሉት ፔስኮቭ ፈረንሳይ የአውሮፓ ህብረትና የኔቶ አባል አገር ነች፣ ይሁን እንጂ ፈረንሳይ ኔቶን እየመራች አይደለችም ሲሉ ዩናይትድ ስቴትስ ከፍ ያለ ተጽዕኖ የምታሳድርበትን 30 አባል አገሮች ያሉትን የምዕራቡን ዓለም ወታደራዊ ጥምረት አንስተዋል። ኔቶ በበኩሉ ለሩሲያ ቅርብ ወደሆኑ የምስራቃዊ አውሮፓ አገሮች የሚያደርገውን መስፋፋት እንዲያቆምና በአንድ ወቅት የሶቪየት ህብረት ሪፐብሊኮች አካል የነበረችው ዩክሬንን የኔቶ አባል አገርነት እድል እንዲያስወግድ ሞስኮ ያቀረበችውን ጥያቄ ውድቅ አድርጓል። በአንጻሩም በምስራቅ አውሮፓ ሚሳይሎች የሚተከሉባቸውንና የኔቶ ወታደሮችን እንቅስቃሴ በተመለከተ ለመደራደር ፈቃደኛ መሆናቸውን ምዕራባውያኑ አመልክተዋል። በሌላ በኩል የሩሲያው መሪ ባለፈው ሰኞ ምሽት በሰጡት አስተያየት ለተጨማሪ ዲፕሎማሲያዊ ጥረቶች በሩን ክፍት አድርገው ዩክሬንን የመውረራቸውን እድል ለማስቀረት ግን ፈቃደኛ አልሆኑም። የፈረንሳዩ ፕሬዝዳንት ከፕሬዝዳንት ዘለንስኪ ጋር ከተነጋገሩ በኋላም ዳግም ከፕሬዝዳንት ማክሮን ጋር በስልክ እንደሚነጋገሩ ፑቲን ገልጠው ነበር። ዘለንስኪ በበኩላቸው ከማክሮን ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት አስተያየት ፑቲን ወታደሮቻቸውን ከዩክሬን ድንበር አቅራቢያ ለማስወጣት ያላቸውን ከጠብ አጫሪነት የራቀ ዝንባሌ እንዲያሳዩ የሚፈልጉ መሆናቸውን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቅርብ ወራት ውስጥ 33 ሆስፒታሎቿ በሕክምና ዶክተሮች በመድኃኒቶችና የሙቀት ኃይል አቅርቦት እጦት ለመዝጋት በተገደዱባት አፍጋኒስታን ለኮቪድ-19 ህሙማን የሕክምና አገልግሎት የሚሰጡ ሆስፒታሎች 5 ብቻ መሆናቸው ተዘገበ። ይህ ዜና የመጣው በምጣኔ ሀብት ይዞታዋ ክፉኛ የተጎዳቸው አገር ለኮሮና ቫይረስ የሚጋለጡ ሰዎች ቁጥር በከፍተኛ ደረጃ እየጨመረ በመጣበት ወቅት ነው። በካቡል ብቸኛው የኮቪድ-19 ሕክምና መስጫ ሆስፒታል ሰራተኞች ምንም እንኳን የክርምቱ ቅዝቃዜ ቀኑን ከዜሮ በታች ቢወርድና ከፍተኛ ቅዝቃዜ ቢኖርም በነዳጅ እጥረት ሳቢያ ግን ህንፃውን ለማሞቅ ሙቀት መጠቀም የሚችሉት ሌሊት ሌሊት ብቻ ነው። ለ20 ዓመታት ያህል ሙሉ በሙሉ በሚባል መልኩ በዓለም አቀፍ ለጋሾች እርዳታ የቆየው የአፍጋን የጤና አጠባበቅ ስርዓት በዩናይት ስቴትስ የሚመራው ዓለም አቀፍ ጥምረት ከ20 ዓመታት በኋላ ባለፈው ነሐሴ ወር በተመሰቃቀለ ሁኔታ አገሩን ለቆ መውጣቱን ተከትሎ ታሊባን ወደ ስልጣን ከተመለሰ በኋላ በእጅጉ ተዳክሟል። በውጭ አገር የሚገኝ 10 ቢሊዮን ዶላር ከታገደና ለመንግስት የሚሰጠው የገንዘብ እርዳታም በአብዛኛው ከተቋረጠ በኋላ የአፍጋኒስታን ኢኮኖሚ ክፉኛ ተሽመድምዷል። የጤና ስርዓቱ መፈራረስም በአገሪቱ ያለውን ሰብአዊ ቀውስ ይበልጥ አባብሶታል ነው የተባለው። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአውስትራሊያ ጉዟቸው በእስያ ፓሲፊክና በህንድ ፓሲፊክ ክልሎች 4ቱን አገሮች ዩናይት ስቴትስን፣ አውስትራሊያን፣ ጃፓንንና ህንድን ካካተተው ቡድናቸው ጋር ለሚያደርጓቸው ምክክሮች በክልሉና በዓለም ዙሪያ ላሉ ህዝቦች የሚበጁ ያሏቸውን የባይደን አስተዳደር ይበልጥ ትኩረት የሚያደርግባቸው ጉዳዮች እንደሚሆኑ አመላከቱ። ብሊንከን ኳድ በመባል መጠሪያ ለሚታወቀው የአራቱ አገሮች ቡድን ስብሰባ በመዘጋጀት ላይ ሳሉ አብረዋቸው ለተጓዙ ጋዜጠኞች ነው ከሀገራቱ ጋር ተባብረው ስለሚሰሩባቸው ጉዳዮች የተናገሩት። ኳድ የኮሮና ቫይረስ ክትባቶችን በዓለም ዙሪያ ለማዳረስ ሁነኛ መንገድ ሆኖ እያገለገለ መሆኑን የተናገሩት ብሊንከን አዳዲስ ቴክኖሎጂዎች በአዎንታዊ መንገዶች ጥቅም ላይ የሚውሉበትን መንገድ ለማረጋገጥ በጋራ መስራት ከጊዜ ወደ ጊዜ እያደገ የመጣ ሰፊና ጥልቅ አጀንዳ ያለው መሆኑንም ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲቪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 2 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪም በዌብሳይታችን amharic.voanews.com እንዲሁም ደግሞ @voaamharic የፌስቡክ ገጻችን በቀጥታ በመደመጥ ላይ ይገኛሉ። አሁን ወደ ዕለቱ አብይ ርዕሳችን እናምራ። በኢትዮጵያ ካለፉት ጥቂት ወራት ወዲህ ግጭቶች መቀነሳቸውና ለሰላምም የተሻለ ድል እንዳለ የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ተናገሩ። ብሔራዊ ምክክሩን ለመጀመርና የሰላሙን መንገድ ለማፈላለግ የግጭቶች መቆም አስፈላጊ እንደሆነም ጠቁመዋል። ምክትል ዋና ጸሐፊዋ በአማራ፣ በትግራይ፣ በአፋርና በሶማሌ ክልል ያደረጉትን ጉብኝት አጠናቀው ከመመለሳቸው በፊት የሰጡትን አጭር መግለጫ የተከታተለው መለስካቸው አማ ነው።
የመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድ የተለያዩ የኢትዮጵያን ክፍሎች ጎብኝተው ሲመለሱ በቦሌ ዓለም አቀፍ አውሮፕላን ማረፊያ ለጋዜጠኞች በሰጡት አጭር መግለጫ በግጭቱ ማንም አሸናፊ እንደማይሆንና የግጭቱን አሳዛኝ ገጽታ እንደተመለከቱ ተናግረዋል። በሕዝቡና በመንግሥት በኩል ለሰላም የሚደረገውን ጥረት እንዳስተዋሉ ገልጸዋል። በጎበኟቸው አካባቢዎችም ከመሪዎችና ከሕዝቡ ጋር ስለ ወደፊቱ ተስፋቸውና ሰላምን ስለ ማምጣትም እንዴት ያለ ተሳትፎ እንደሚያደርጉ አናግሬያለሁ ያሉት ምክትል ዋና ጸሐፊዋ በሀገሪቱ ዛሬ ለሰላም የተሻለ ተስፋ እንዳለ አመላክተዋል።
We have with African leaders that continue to speak with the government here and other leaders today.
ከዚህ መንግስት ጋር ከሚነጋገሩት የአፍሪካ መሪዎችና የኛ መሪዎች ጋር እንነጋገራለን። ዛሬም የመስክ ጉብኝት ሳደርግ የአፍሪካ ህብረት ልዩ መልእክተኛ የቀድሞ ፕሬዝዳንት ኦሊሴንጎ ኦባሳንጆ አፋር ነበሩ። ትላንት ደግሞ ትግራይ ነበሩ። እና ንግግሮቹ እየቀጠሉ ናቸው። ግጭቶቹ ከጥቂት ወራት በፊት ከነበሩበት ዛሬ ቀነሱ መሆናቸው አይጠረጠርም። በተሻለ ሁኔታ ላይ እንገኛለን። በብሔራዊ ምክክሩ ዙሪያና ሰላምን በማፈላለጉ ረገድ ዛሬ ብዙ የተሻለ ውይይትና ንግግር አለ።
አሚና መሐመድ በዚህ ጉብኝታቸው አያሌ የመንግስታቱ ድርጅት ሰራተኞች ከኢትዮጵያውያን ጋር በመተባበር የእርዳታ ቁሳቁሶችን በእጅጉ ለሚያስፈልጓቸው ሰዎች ሲያድሉ እንዳገኟቸውም ተናግረዋል። ይህ ሰብአዊ እርዳታ ዘግይቶ የደረሰ እንደሆነ የጠቆሙት አሚና ትልቁ የድርጅታቸው ተልእኮ እንደሆነም አስገንዝበዋል። በተለይ በዚህ ግጭት ምክንያት በተፈጠረው ሰብአዊ ቀውስ በጣም የተጎዱት ሴቶችና ሕፃናት መሆናቸውንም አስታውሰው የእርዳታውን አጣዳፊነትም በአጽንኦት አውስተዋል። ጉዟቸውም ከኢትዮጵያ ሕዝብ ጋር ሰላምን ለማፈላለግ የተደረገ የትብብርና አጋርነት ጉዞ እንደነበረ ገልጸዋል።
As you have heard before, the Secretary General continues to reiterate his call for the cessation of hostilities.
አስቀድማችሁ እንደሰማችሁት የመንግስታቱ ድርጅት ዋና ጸሐፊ በሀገሪቱ ውስጥ ግጭቶች እንዲቆሙ ደጋግመው ጥሪ አቅርበዋል። በዚህ መንገድ ነው ሰላምን ማፈላለግ የምንችለው። ይህ ጉዞ ከኢትዮጵያ ሕዝብ ጋር ያለንን ህብረትና አጋርነት የገለጽንበት ጉዞ ነበር። ለዚህ ሰላም ሕዝቡ መንገድ እንዲያገኝለትም እምነት አለን። የኢትዮጵያ ሕዝብ ወደዛ እንዲደርስም አብረነው እንጓዛለን። ከዛ በኋላ ነው ስለ ልማት መነጋገር የምንችለው። ይሄ ላጭርም ሆነ ለረጅም ጉዞ ዋናው ቁም ነገር ነው።
የመንግስታቱ ድርጅት ምክትል ዋና ጸሐፊ ወደ ኢትዮጵያ የመጡት በ35ኛው የአፍሪካ ህብረት የመሪዎች ጉባኤ ዋና ጸሐፊውን አንቶኒዮ ጉተሬዝን ወክለው ለመገኘት ነው። በጉባኤው ከተሳተፉ በኋላም አሚና በትግራይ፣ በአማራ፣ በሶማሌና ዛሬ ደግሞ በአፋር ክልል ጉብኝት አድርገዋል። ምክትል ዋና ጸሐፊዋ በአማራ ክልል ባደረጉት ጉብኝት በግጭቱ ምክንያት የደረሰውን ጉዳት ተዘዋውረው እንደተመለከቱ የገለጹት የመንግስታቱ ድርጅት ቃል አቀባይ ፋራን ሐቅ የተዘረፉና የወደሙ የሆስፒታሎች፣ የሁለተኛ ደረጃ ትምህርት ቤቶች፣ የግል ሱቆች ንብረቶችን ጭምር ተመልክተዋል። በግብርናው ዘርፍ የደረሰውን ጉዳትም አስተውለዋል። ጉዳት የደረሰባቸውን ሴቶችና ተማሪዎች ባናገሩበት ወቅትም ምክትል ዋና ጸሐፊዋ የተባበሩት መንግስታት ድርጅት ለጾታና ወሲባዊ ጥቃት ምንም አይነት ይቅርታ እንደሌለው ገልጸዋል። በመቀሌ ጉብኝታቸውም የክልሉን ፕሬዚዳንት እንዳገኙ የገለጹት ቃል አቀባይ በሃይደር ሆስፒታል የጾታዊ ጥቃት ሰለባዎችን እንዳነጋገሯቸው አውስተዋል። ምክትል ዋና ጸሐፊዋ ከጠቅላይ ሚኒስትር አብይ አህመድ ጋር እንደተወያዩ የገለጹት ቃል አቀባይ የውይይቱ ዝርዝር ይፋ እንዳልሆነም ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። የመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና መሐመድ ዛሬ የአፋር ብሔራዊ ክልላዊ መንግስትን ጎብኝተዋል። ከኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴና የቀድሞው የናይጄሪያ ፕሬዚደንት የአሁኑ የአፍሪካ ህብረት የአፍሪካ ቀንድ ልዩ መልክተኛ ኦሉሴጉን ኦባሳንጆ ጋር በመሆን ምክትል ዋና ጸሐፊዋ በክልሉ ባገረሸው ጦርነት ምክንያት ጉዳት የደረሰባቸውን የህብረተሰብ ክፍሎች እንደጎበኙ የክልሉ መንግስት ኮሚኒኬሽን አስታውቋል። ይህ በእንዲህ እንዳለ በክልሉ ባገረሸው ጦርነት ምክንያት ጉዳት ለደረሰባቸው የአካባቢው ነዋሪዎች ሕክምና የሚሰጠው የዱብቲ ሆስፒታል የሚያስተናግደው ህሙማን ብዛት ከአቅሙ በላይ የሆነበት መምጣቱን ይፋ አድርጓል። ሆስፒታሉ በጦርነቱ ጉዳት ለደረሰባቸው ከ150 በላይ ሰዎች ሕክምና መስጠቱን ገልጾ የአልጋ የሕክምና ባለሙያዎችና የሕክምና ግብዓት እጥረቶች እንዳሉበትም ገልጿል። መስፍን አራጌ።
የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድና በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከፕሬዚደንት ሳህለወርቅ ዘውዴ ጋር በመሆን ዛሬ ወደ አፋር የተጓዙት በጦርነትና በድርቅ ውድረት ተጎዱ የተለያዩ የኢትዮጵያ አካባቢዎች የሚያደርጉትን ጉብኝት በመቀጠል ነበር። በተለይ የአፋር ጉብኝታቸው ህወሓት በከፈተው አዲስ ጥቃት ከ300,000 በላይ ሰዎች ከተፈናቀሉበት ጊዜ ጋር መገጣጠሙን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አህመድ ኮሌ ለኢታል አሜሪካ ድምጽ ጠቁመዋል።
በክልላችን የሀይል ወረራ በፈጸመበት ሰዓት በጋሊፎማ ከ240 በላይ እናቶችና ህጻናትና ሽማግሌዎች ድንበር ጭፍጨፋ የተደረገበት እንደዚሁም በእዋ ወረዳም በራህሌን እንደዚሁም በሐደደ ዒላም በተለያዩ ይህ ሀይል በገባባቸው አካባቢዎች ላይ በክልሉ ማህበረሰብ ላይ ያደረሰው በተመለከተ ማብራሪያ ተሰጥቷቸዋል። ከዛ በላይ ደግሞ እንደዚሁ በማህበረሰቡ ላይ እንደዚሁ ከ430 በላይ ማህበረሰብ በመጀመሪያ ዙር እና በሁለተኛ ዙር በዚህ የህወሓት ኃይል ወረራ በፈጸመበት ሰዓት የተፈናቀሉ ማህበረሰቦች እንደነበሩ፣ ከዛም በላይ ደግሞ ከ1.3 ሚሊዮን በላይ ማህበረሰቦች ደግሞ በዚሁ ወረራ ምክንያት ሀብት ንብረታቸው ወድሞባቸው ድጋፍ የሚሽሙ ማህበረሰቦች እንደነበሩ እና አሁንም በሶስተኛ ዙር የህወሓት ኃይል እንግዲህ በክልላችን ክልበት ያሱ ዞን 2 በሚባል አካባቢ ወረዳዎች በዚሁ አሸባሪ ወራሪው ኃይል እንዳለ በተለይም በዞን 2 ከመጋሌ፣ አብዓላ፣ እረብቲ፣ ቁነባ፣ ፈራሕሌ እነዚህ አካባቢዎች በሙሉ በዚህ ሰዓት በአሸባሪ ህወሓት ኃይል እጅ እንዳለና አሁን እሳቸው ራሱ በዚህ ሰዓት ተመራ በመስበት ሰዓት ራሱ እዛ አካባቢ ይህ አሸባሪው ኃይል እንግዲህ አክቲቭ ዋር እያካሄደ ያለበት ሁኔታ እንዳለ ያው ለእሳቸው ግልጽ የሆነ መብራሪያ ተሰጥቷቸዋል ማለት ነው።
የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ በአፋር ቆይታቸው ጉዳት የደረሰባቸውን ዜጎች መጎብኘታቸውንም ቃል አቀባይ አስረድተዋል።
አሁን በዚህ ሰዓትም ራሱ እንግዲህ ከ150 ኪሎ ሜትሮች በላይ ወደ ክልሉ ወደ ውስጥ በመግባት እንግዲህ በህዝባችን ላይ አስጠቃቂ የሆነ ግድያ እንደዚሁም በሀብት ንብረታቸው ላይ ውድመት እያደረሰ ያለበት ሁኔታ እንዳለ ለእሳቸውም በግልጽ መብራሪያ ተሰጥቷቸዋል። ከዛ በተጨማሪ ደግሞ በዚሁ በህወሓት ኃይል እንግዲህ በሚተኩሳቸው ከባድ መሳሪያዎች ጉዳት የደረሰባቸው እናቶችና ህጻናት እንዲጎበኙም
ይህ በእንዲህ እንዳለ የዱብቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ የሱፍ እንደ አዲስ በአገረሸው ጦርነት ምክንያት በመቶዎች የሚቆጠሩ ቁስለኞችን ሆስፒታሉ እንደተቀበለ አረጋግጠዋል።
ከጥር 1 ጀምሮ ጦርነቱ እንደገና በአፋር ላይ እንደገና ከገረሸ በኋላ ወደ 155 በላይ ተቀብለናል። ቁስለኞችም ማለት ነው፣ ህጻናትም ሴቶችም አሉበት። ያው ከመጡ በኋላ 24 ሰዓት ውስጥ የሞቱ ይኖራሉ፣ 4 አካባቢ ይሆናሉ። ከዚህ በፊት ያው ሰላም ለማስከበር በነበረበት ወሎና ጭፍራን ነጻ ለማውጣት በነበረበት ጊዜ 950 በላይ ቁስለኞች ነው የተቀበልነው በሁለት ወር ውስጥ። ከዚህ በፊት ማለት ነው። አሁንም ጫና እንደቀጠለ ነው።
ማስፋፊያ ተደርጎለት 155 አልጋዎች እንዲይዝ የተደረገው ዱብቲ ሪፈራል ሆስፒታል አሁን ከ230 የሚልቁ ተኝተው የሚታከሙ ህሙማንን ለማስተናገድ እንደተገደደ ተናግረዋል። እንደ ዶክተሩ ከነዚህ ውስጥ ደግሞ አብዛኛውን ቁጥር የሚይዙት በጦርነቱ ምክንያት ጉዳት የደረሰባቸው ናቸው።
በተለያዩ ቦታ ግንባታ ያላለቀበት ህንጻ ስር እያስተኛን ነው። ላይብረሪ የነበረበት ቦታ ነው ወርድ ያደረግ ነው። አዳራሽ የነበረ ቦታ ላይ ነው እያስተኛን ያለ ነው። ሰው ኃይልም እጥረትም አለ። ባለሙያዎቹ ከፍተኛ እጥረት አለ። አንዳንድ ጊዜ ተመራራሽ ህክምና ለመዝጋትም እንገደዳለን። አቅም በላይ ሰው
የህወሓት ኃይሎች ሰነዘሩት ባሉት የከባድ መሳሪያ ጥቃት የአካል ጉዳት እንደደረሰባቸው የሚናገሩት ደግሞ ከበረሃሌ 15 ኪሎ ሜትር ርቀት በምትገኘው አካባቢ የሚኖሩት ከድር መሐመድ ናቸው።
እኔ በእጅ ላይ ማለት ነው በእጁ ጣት ላይ አውራ ጣት ላይ ትልቅ መሳሪያ ተመትቶ አውራ ጣቱ እንዳለ ተቆርጧል። አሁን
በራህ ላይ ነው በጥይት የተመቱት።
ከበራህ ለሻይ ጉብ የምትባላለች ከበራህ ለ 15 ኪሎ ሜትር አካባቢ እዛ ላይ ከፍታ ተራራለች እና ከዛ ትልቅ መሳሪያ ያላኩ ወደ ከተማ። እኔ ጋር የነበሩት ደግሞ ብዙ ሰው ሞቷል።
ማን ይዘውት መጣ ወደ ዶፕቲ?
እዛ በራህ ላይ አካባቢ የነበረው አምቡላንሶች በጣም ብዙ ችግር ነው ያጋጠመው። ቂያማ ነው በቃ።
ቂያማ ማለት መከራ ማለት ነው።
አዎ
መጀመሪያ ጉዳቱ እንደደረሰባት ቸው በበራሃሌ ጤና ጣቢያ ህክምና ሲወስዱ እንደነበርና የህዋት ኃይሎች ወደ ከተማዋ መግባታቸውን ተከትሎ በአምቡላንስ ወደ ዶክቲ ሆስፒታል መምጣታቸውን ጠቅሰዋል አቶ ከደር።
እንዲሁም ከጤና ጣቢያ ሲነወጣ እዛ ኢመርጀንሲ ክላስ ገብተው የነበሩትን እዛ ሞተው ይቀራሉ። እዛ አንድ ከሁለት በላይ ሰዎቹ ኢመርጀንሲ ክላስ ላይ እየተሰራ ያለ ጁንታ ገብቷል ሲባሉ ዶክተሮች እና ሐኪሞቹ እዛ እነሱ ገብቷል ሲባሉ ምንም ኢመርጀንሱን ሳይሰጡ እዛ ያለ መድኃኒት የሞቷሉ።
የት ላይ ማለት ነው? የት ቦታ?
ቦታውን በራህሌ ነው፣ ጤና ጣቢያ ውስጥ ነው።
ወደ ዶብቴ ሆስፒታል ከመጡ ሶስት ቀናት እንደሆናቸው የሚናገሩት አቶ ከድር በጦር መሳሪያ የመቁሰል ጉዳት ከደረሰባቸው በላይ መሀል መንገድ የቀሩት በተለይም በውሃ በምግብና በመጠለያ እጥረት ውስጥ ያሉት ዜጎች ጉዳይ እንደሚያሳስባቸው ገልጸዋል። አሁንም በጦርነቱ የሚፈናቀለው ህዝብ ቁጥር እየጨመረ መምጣቱን አቶ ከድር ሲጠቁሙ የክልሉ መንግስት ኮሚኒኬሽን ጽፈት ቤት ኃላፊውም የመጋሌ፣ አብዓላ፣ ረብቲ፣ በረሃሌ እና ኩናባ ወረዳዎች እንደዚሁም የአብዓላ ከተማ አስተዳደር በህወሓት ኃይሎች ስር መሆናቸውን አብራርተዋል። በተለይ የአብዓላ አካባቢ የአብዓላ ሰመራ የእርዳታ ማስተላለፊያ መስመር ላይ የሚገኝና ወደ ትግራይ ሰብአዊ አቅርቦት የሚጓጓዝበት ብቸኛ በር ነው። እናም ሰብአዊ አቅርቦት የተስተጓጎለው በዚህ የህወሓት ጥቃት ምክንያት መሆኑን ለምክትል ዋና ጸሐፊዋ ገለጻ መደረጉንም ቃል አቀባዩ ተናግረዋል።
በአፋር በኩል ብቸኛው ኮሪደር የነበረው በአፋር በኩል ነው። በአፋር በኩል ይገባላቸው የነበረውን ሰብአዊ እርዳታ እንዲቆምና ረሃብን እንደ ጦር መሳሪያ እየተጠቀሙ ያለበት ሁኔታ እናለን። በግልጽ እንደረዱ የተደረገበት ሁኔታ ነው ያለውና እንግዲህ በዛሬ ሁለት ክቡር ፕሬዚዳንት ከእሳቸው ጋር ይህንና ሌላ ሰፊ ውይይት አካሂዶ በክልሉ ያለውን ነባራዊ ሁኔታ እንደረዱ የመድረክ ስራ ተሰርቷል ማለት ነው።
በአፋር ክልል አንዳንድ አካባቢዎች ላይ በቅርብ ጊዜ ጥቃት መክፈቱን ያላስተባበለው ህወሓት ለዚህ ግን ተጠያቂ ያደረገው የአፋር ብሔራዊ ክልላዊ መንግስትን ነው። በቅርቡ አወጣው በተባለው መግለጫ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ስጋት ናቸው ባላቸው እና በአፋር ክልል ፕሬዚደንት ልዩ ፖሊስ እና በኤሪትሪያ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ጥቃት ሰንዝር ያለው ሲል መግለጹ ይታወሳል። በዚሁ የህወሓት ውንጀላ ላይ ምላሽ የሰጡት የአፋር ክልላዊ መንግስት ቃል አቀባይ ተከታዩም ብለዋል።
ይሄ በሬ ወለድ ወሬ ነው። ቀይ ባህርና ሌሎች ኃይሎች እኮ እዚያ አካባቢ ሊገቡ አይደለም እና ተፈናቃዩ እንኳን የነሱ በአካባቢው ከዛው ከነበረው ሲቹዌሽን ተፈናቅሎ የመጡ ማህበረሰብ ናቸው የነበሩት እንጂ እነሱ እንግዲህ በክልሉ በራህሌ ላይ በትግራይም እንደሚታወቀው በነ ኪሪ አካባቢ ከኤርትራ ተፈናቅሎ የመጡ ማህበረሰብ አይዲፒ ሴንተር እንዳለ ይታወቃል። በትግራይም በአፋርም በራህሌ ተፈናቅለው አይዲፒ ሴንተር የሆኑ ማህበረሰብ ካልሆነ ከዛ ውጭ እንደዚህ አይነት ኃይል ስላለ እንደዚህ አይነት የለውና ስጋት ነው ይዘን የሚለው ይሄ ተራና በሬ ወለድ
በዶፕቲ ሪፈራል ሆስፒታል የቁስለኞቹን ሁኔታ በመከታተል ላይ የሚገኙት የሰመራ ዩኒቨርሲቲ መምህሩ መሐመድ አህመድ እንደ አዲስ በአገረሸው ጦርነት ምክንያት ሆስፒታሉ የሚቀበላቸው ቁስለኞች ቁጥር ከአቅሙ በላይ በመሆኑ ቀድመው የገቡ ተጎጂዎችን በአስተማማኝ ሁኔታ ሳያገግሙ ለማስወጣት እየተገደደ ነው ብለዋል።
ከዛ በፊት በነገራችን ላይ በመጀመሪያ ጦርነት የተጎዱ በጣም ወደ 550 የሚጠጉ ነበሩና አሁን አዲሶቹ በጣም ብዙ ስለሆኑ እነሱ ሲገቡ ይገድ መውጣት የነበረባቸውን አስወጥተው ነው አሁን እነዚህ የተተኩት። በጣም ከፍተኛ ጉዳት ያላቸው ናቸው እዚህ የመጡት እንጂ ወደ ሐመድህል አካባቢ በየጤና ጣቢያው በጣም ብዙ ቁስለኞች ይዘው ቀርተዋል። ዶክተር ሆስፒታል ነው ያለ ነው እና አሁን እዚህ እኔ ትናንትና ነው ሁለት ሰው ዛሬ ደግሞ አንድ ሰው አርፏል እዚህ ከመጡ በኋላ። አሁን ደግሞ ኦፕሬሽን ውስጥ ወደ አምስት ሰዎች አሉ። በተመሳሳይ ጊዜ ካልተሰሩ መጨረሻ አደጋ ውስጥ ያሉ ስለሆኑ አሁን መንገድ ላይ ዛሬ ብቻ ነው ወደ አምስት አምቡላንስ አለ እያሉ ነው እና እነሱ ሲገቡ አሁን ከእነዚህ መቀነስ ያለበት ሊኖር ይችላል። አሁን ተጨማሪ የሚመጡ ከሆነ ሳያገገሙ ሊወጡ ይችላሉ። እንደውም አንዱ ምሳሌ ነገርህ አሁን በፊት ገብቶ እንደዛ ወጥቶ የነበረ አንድ ሰው ተመልሶ አሁን እግሩ ኢንፌክሽን ተቀይሮ ሊቆረጥ ወደሚችል ሁኔታ ተቀይሮ ነው የመጣው።
የሆስፒታሉ ስራ አስኪያጅም በተለይ በቂ ባለሙያዎች አለመኖራቸው፣ የውስጥ አደረጃጀት አለመሟላትና የግብአት እጥረት መኖሩ የአገልግሎት አሰጣጡን እንዳወሳሰበው ጠቅሰዋል።
ሆስፒታሉ ከዚህ ፊት የነበረበት የውሃ ችግር ላለፉት ሶስት አመታት የራሱ ውሃ የለውም፣ በቦት ነው እየተገለበጠ ያለው። ያ ቀጣይነት የለውም። ስለዚህ ዘላቂ የሆነ የውሃ ችግር የሚፈታ የራሱ ውሃ ያስፈልጓል። መንግስት በእርግጥ ጉድጓድ ሰጥቷል። ጉርጓር መስጠቱ ብቻ በቂ አይደለም። ራሱ መስመር እንዲዘረግለት ያስፈልጋል። አሁን ለቁስለኛና ታካሚ እየተቀበል መሰረታዊ የሆነ ውሃ ለመኖሩ ትልቅ ሕክምና ላይ ማለት ግብአቶቹም በተወሰነ መልኩ በተለያዩ በኩል ኢትዮጵያኖች ከተለያዩ ቦታ ለማለት እየሞከሩ ነው። ግን አሁንም ስቲል ያው በቂ እንዳልሆነ ለመግለጽ እንወጣለን።
ሆስፒታሉ ለነገ የማያደር ትኩረት ያስፈልገዋል ሲሉ የሰመራ ዩኒቨርሲቲ መምህሩ የድጋፍ ጥሪ አቅርበዋል።
አንደኛ የአልጋ ቁጥርና ኦፕሬሽናል መሰል ነገሮች የሚካሄዱበት ክላሶች ተፋ ተደርጎ የአልጋ ቁጥር በእጥፍ ቢጨመር በመልካም ፈቃደኝነት የሚሰሩ ሌላ ቦታ ያሉ ዶክተሮች ወንድሞቻችን ኢትዮጵያውያን እዚህ መጥቶ ሰርቪስ ቢሰጡ የኛ ዶክተሮች ደግሞ ውስን ስለሆኑ ለምሳሌ በአንድ ጊዜ ማስተናገድ የሚችሉት አሁን እየተዘዋወሩ እንጂ አንድ ጊዜ ሁለት ሰው ወይ ምናምን ነው የሚያስተናግዱት እና ቁጥራቸው አነስተኛ ስለሆነ በስፔሻላይዜሽን ደረጃ ሲታይ ደግሞ አንዳንድ ሁለት ነው፣ ከዛ ያለፈ ነገር የለም። ስለዚህ በዛ ደረጃ እንዱ ማስላስ ለጦርነቱ ሲባል።
ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍን አራጌ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችንን ነው። ወደ ቀጣዩ ዘገባ እንሻገር። የአሜሪካ ዓለም አቀፍ እርዳታ ድርጅት ወይንም በምጻሩ ዩኤስአይዲ በኢትዮጵያ የተለያዩ ክልሎች ያጋጠሙ ኢኮኖሚያዊ ችግሮችን ለመፍታት ባለፈው የፈረንጆች ዓመት ብቻ 18 ቢሊዮን ብር መመደቡንና በዚህ ዓመትም የከፋ ችግር ላለባቸው ክልሎች ተጨማሪ ድጋፍ እያደረገ መሆኑን አስታውቋል። የድርጅቱ ዳይሬክተር በሶማሌ ክልል በመገኘትም በድርቁ ለተጎዱ ድጋፍ እንደሚያደርጉ አስታውቋል። አዲስ ቸኮል ሙሉ ዘገባውን ያሰማናል።
ዳይሬክተሩ ሾን ጆንስ የሰጡት መግለጫ ይዘት በተመለከተ የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቀድር ረሺድ ያስረዳሉ።
ትላንትናም ዛሬም ጅጅጋ ነው የቆዩት። ጅጅጋ ነው ጅጅጋ አካባቢ ከኦሮሚያ ክልል ጭናክሰን አካባቢም ሄዶ አካባቢውን ሁኔታ ቃኝቶ አይቷል። ምንድን ነው ሁኔታዎቹን ሲያይ የእውነት ድርቅ እንዳለና ረብ ሁላችንም መረባረብ እንዳለብን ነው የተናገሩት። ጀመራ ክልሉን ሁኔታ ነባራዊ ሁኔታና አሁን የተሰጠው ምላሽ በጣም ነው ያደነቀው። እስካሁን በራሳችን ተነሳሽነት ማህበረሰቡን ያደረግነውን የህይወት ማዳን ስራ ጥሩ ነው ያደነቁት። ሌላው ዛሬ በመግለጫቸው ምንድን ነው ያነሱት የኤስአይዲ ከ2021 ጀምሮ በ18 ቢሊየን የኢትዮጵያ ብር በላይ በልማትም ከዚህ ተያያዥ ስራዎችን ሲደግፍ መቆየቱን ነው ያሳወቀው። አሁኑ ድርቅ አሳሳቢ ደረጃ ላይ ስለደረሰና ዩኤስአይዲን ቶሎ እንደተመለሱት ወደ አዲስ አበባ እንደተመለሰ ከመደበኛ በጀቱ ሌላው እስኪደርስ ድረስ ከመደበኛ በጀቱን እንዲያዘዋውሩና በዚህ ሳምንት ውስጥ ስቴትመንት እንደሚያወጡና ጥሩ ድጋፍ እንደሚያደርጉ ነው የተናገሩት። አብዛኛው ጊዜ የሚደጋገምብን በአየር ሁኔታ ሳቢያ የሚከሰተውን ድርቅ ሳንጠብቅ ከልማት ጋር የተያያዘ አነስተኛ ግድቦችን፣ የጉድጓድ ውሃን፣ ወንዝ አካባቢን ሬሽን ስራዎችን ወይ ግብርና ስራን መደገፍ ቅድ እንደሚጀምሩና ዩኤስአይዲ ማቱ ላይ ትኩረት እንደሚያደርግም አሁንም ድርቁ ላይ በጀት እንደሚበጅቱ ነው የተናገረው።
የአሜሪካ ተራድኦ ድርጅት ወይም ዩኤስኤድ ባለፈው የፈረንጆች በጀት ዓመት ከመደበው 18 ቢሊዮን ብር በተጨማሪ ለአርብቶ አደር አካባቢዎች ድጋፍ 600 ሚሊዮን ብር መመደቡን የድርጅቱ ይፋ ገጽ ያመለክታል። ከዚህ በተጨማሪም ባሳለፍነው ሳምንት በአማራ ክልል 11 ቢሊዮን ብር በመመደብ 500,000 የክልሉ ነዋሪዎች ከድህነት ለማላቀቅ የሚረዱ ሁለት የልማት መርሃ ግብሮችን ኢንቨስትመንቶች እንደሚተገብሩ አስታውቀው የነበረ ሲሆን ከዚያ በፊት ደግሞ በተመሳሳይ 10.2 ቢሊዮን ብር በሁለት ዘርፎች ላይ በመመደብ 400,000 የኦሮሚያ ክልል ነዋሪዎችን ከድህነት ለማውጣት እንደሚሰሩ ይፋ አድርገው ነበር። በድጋፎቹ አማካኝነትም የዜጎቹ አኗኗር እንዲሻሻል፣ ነዋሪዎች ድርቅና የአንበጣ ወረርሽኝን የመሳሰሉ ጉዳቶችን ተቋቁመው ህልማቸውን እንዲያሳኩ፣ እንዲሁም ወጣቶችና ሴቶች አስፈላጊውን ስልጠና አግኝተው ኑሯቸውን እንዲቀይሩ የሚያስችሉ ድጋፎች እንደሚደረግላቸው የዩኤስኤድ ፌስቡክ ገጽ ላይ የወጣው መረጃ ያመለክታል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ኦሮሚያ ክልል እናመራለን። የኢትዮጵያ ህዝባዊ ህዝብ ተወካዮች ምክር ቤት በአሸባሪነት የፈረጀው መንግስት ኦነግ ሸኔ እያለ የሚጠራው የታጠቀ ቡድን የኦሮሚያ ክልል ቄለም ወለጋ ዞን ጊድሚ ወረዳን ተቆጣጥረው በቆየበት ወቅት ግድያ የተፈጸመባቸው ሰዎች የጅምላ አስክሬን መገኘቱን የዞኑ አስተዳደር ተወካይና የዞኑ አስተዳደር ጽህፈት ቤት ኃላፊ አቶ ኢብሳ በሻ አስታውቀዋል። በኢትዮጵያ የሚገኙ የፖለቲካ ፓርቲዎች ድርጊቱን የፈጸሙ ሰዎች ለህግ እንዲቀርቡና ለተጎጂዎችም ካሳ እንዲከፈል ጠይቀዋል። የክልሉ ጸጥታና አስተዳደር ቢሮ ወረዳዋ በአሁኑ ሰዓት ከታጣቂዎች ነጻ ሆናለች ብሏል። የቄለም ወለጋ ጽፈት ቤት በበኩሉ 80 የሚሆኑ የመንግስት ሰራተኞች ታግተው እንደሚገኙም አስታውቋል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ በበኩላቸው ድርጊቱን አስተባብለዋል። ጻይ ዳምጠው ዝርዝር አላት።
የኦሮሚያ ክልል መንግስት የቄለም ወለጋ ዞን አስተዳዳሪ ተወካይና የዞኑ አስተዳዳሪ ጽፈት ቤት ኃላፊ አቶ ኢብሳ ባሻ ከትናንት በስቲያ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ የኢትዮጵያ መንግስት በወሰደው የተቀናጀ እርምጃ የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት የፈረጀውና መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት ብሎ ራሳቸውን የሚጠሩ የታጠቀ ቡድን ተቆጣጥሮ የነበረው ግዳሚ ወረዳ ነጻ ማውጣቱን አስታውቋል። መንግስት አካባቢው ከተቆጣጠረ በኋላ በተለያዩ ቦታዎች የተገደሉ 81 ሰዎችን እንዲሁም በጅምላ ተገለው አስከሬናቸው አንድ ቦታ የተገኙ 87 ሰዎችን በድምሩ 168 ንጹሃን ሰዎች ተገለው መገኘታቸውን ይፋ አድርገዋል። የኦሮሚያ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ሻፊ ሁሴን ለወራት በታጠቁ ኃይሎች ተይዛ የነበረችው ግዳሚ በመንግስት ጸጥታ ኃይሎች ከታጣቂው ነጻ ሆናለች ሲሉም ይህንኑን አረጋግጠዋል።
አሁን ግዳሜ አካባቢ ያለው ድባብ ጸጥታው በየትኛውም ጊዜ በተሻለ መልኩ የተረጋጋ፣ ሰላሙ፣ ሁለንተናዊ እንቅስቃሴው ከሌሎች አካባቢዎች በተሻለ መልኩ እየሄደ ያለበት ሁኔታ ነው ያለው እና ህብረተሰቡ ከምንም በላይ ትናፍቆ የነበረውን ሰላም፣ ትናፍቆ የነበረውን ሁሉ አቀፍ እንቅስቃሴ በአግባቡ ክርስታች እያደረገ ያለበት ሁኔታ ነው እና አሁን አለው ግዳሜ ጥሩ እንቅስቃሴ ናለው። ይህ ሸማቂ ቡድን ንብረት የማውደም ህይወት የመቅጠፍና መሰል ተግባሮችን ማድረግ እንቅስቃሴዎችን ሲያደርግ እንደነበር ይህ እንቅስቃሴ ሊከታ ይገባል የሚል በክልሉ የሚንቀሳቀሱ ጸጥታ አካላት በተደራጀ መልኩ ከሁሉ በላይ ህዝብን ባሳተፈ መልኩ በመንቀሳቀሳቸው
አቶ ሻፊ በቁጥር የተደገፈና የተደራጀ መረጃ አቀናጅተው ወደፊት ይፋ እንደሚያደርጉ ገልጸው ተመሳሳይ እርምጃ በምስራቅ ወለጋ፣ ምዕራብ ሸዋና ጉጂ ዞኖች ውስጥ በታጣቂዎቹ ላይ መወሰዱን ተናግረዋል።
ለምሳሌ ማንሳት ይቻላል። ምስራቅ ወለጋ እጅግ በጣም በጠላት ላይ በዚህ በሸማቂ ኃይል ላይ የተወሰደው እጃ ሸማቂ ኃይሉን እጅግ ተራ ውስጥ የከተተበት ሸማቂ ኃይሉ ያጠራቀማቸው ቁሳቁሶች፣ ያጠራቀማቸው የጦር መሳሪያዎች በእጅጉ የተነጠቀበትና ሸማቂ ኃይሉ እርቃኑን ያቀረበት ሁኔታ ነው። እዚህ ምስራቅ ወለጋ አካባቢ ያለው ምዕራብ ሸዋም ምስራቅ ጉጂና ምዕራብ ጉጂ አካባቢ ተመሳሳይ ከየትኛውም ጊዜ በላይ በጠዳ መልኩ ለልማት ምስ ሊሆን እየሰሩ ያሉበት ሁኔታ ነው ያለው።
የቄለም ወለጋ የጸጥታ ጽህፈት ቤት ኃላፊ አቶ ተሰማ ዋሪዮ በበኩላቸው የግዳሚ ወረዳ ለወራት በታጣቂዎች እጅ ቆይታ አሁን መንግስት መልሶ መቆጣጠር ችሏል ብለዋል። አቶ ተሰማ አክለው መንግስት ግዳሚን ካስለቀቀ አንድ ወር እንደሆነ ተናግረዋል።
አሁን በግዳሚ ያለው ሁኔታ የተሻለ ነው። ከወር በፊት ሌላ ኃይል ነበር አካባቢውን ተቆጣጥሮ የነበረው። አሁን የመንግስት የጸጥታ ኃይሎች ታጣቂዎችን አውጥተው መልሶ ተቆጣጥረውታል። ከዚህ በፊት ሱቆች ተዘግተው ነበሩ። ሰው አሁን ወደ የደስራው በመመለስ ላይ ነው። የባንክ አገልግሎት ግን አልተጀመረም። በከተማዋ ያሉ የጤና አገልግሎት ሰጪ ተቋማት ግን ወደ ስራ ተመልሰዋል።
ታጣቂዎቹ ወረዳውን በተቆጣጠሩበት ጊዜ የመንግስት መዋቅር ሙሉ በሙሉ አፍርሰው ወደ 80 የሚሆኑ የመንግስት ሰራተኞችና አመራሮችን አግቶ በመውሰዳቸው እስካሁን የት እንደሚገኙ እንደማይታወቅ አቶ ተሰማ ለአሜሪካ ድምጽ ተናግረዋል።
አይ ንኩሶ ባያው አባው ሸኔኒ ሰበ ኦሮሞ ደምባሱ አማያ ደምባሱ አሞ
ሸኔ ማንንም ለይቶ አያጠቃም። በወረዳው በማንነቱ ተለይቶ ጥቃት የደረሰበት ህዝብ የለም። ታጣቂዎቹ ከተማውን በተቆጣጠሩበት ወቅት የታገቱ የመንግስት ሰራተኞች ያሉበትን ለማወቅና ለማስለቀቅ የመንግስት የጸጥታ ኃይሎች የተቻላቸውን እያደረጉ ናቸው።
ለደህንነት የሰጋለው ስሜ አይጠቀስ ያሉት የቄለም ወለጋ ግዳሚ ወረዳ ነዋሪ መሆናቸውን ለአሜሪካ ድምጽ የገለጹ ግለሰብ ግዳሚ አሁን ወደ ወትሮ እንቅስቃሴ መመለሷን ገልጸዋል።
እንደምታወቀው ላለፉት 1-2 ወራት አባው ሸኔ ግዳሚ ወረዳን ከተቆጣጠረ በኋላ የመንግስት መዋቅር አፍርሶ በአካባቢው ነዋሪ ላይ ጉዳት ሲያደርስ ነበር። አሁን ግን በቅርቡ በተደረገ ኦፕሬሽን ታጣቂዎቹ ከወረዳው ወጥተው ህዝቡ ወደ ተረጋጋ ሁኔታ ተመልሷል። በተለይ የመማር ማስተማር ሂደቱ በመቋረጡ የ12ኛ መልቀቂያ ፈተና ሊሰጥ አልተቻለም ነበር። ነገር ግን ይህ ሁኔታ ባለፈው ሳምንት ስለተሻሻለ መስጠት ችለናል። ህግ የማስከበር ስራ ከከናወኑ ወዲህ የንግድ እንቅስቃሴም ወደ ስራ ተመልሷል።
የቄለም ወለጋ ዞን አስተዳዳሪ ተወካይና የዞኑ አስተዳዳሪ ጽህፈት ቤት ኃላፊ አቶ ኢብሳ በጅምላ ከተገኙ አስከሬኖች በተጨማሪ ታጣቂዎቹ በወረዳው በቆዩባቸው ግዚያት 30 የመንግስት ተቋማት ንብረቶች መውደማቸውን ዝርፊያ መፈጸሙን ገልጸዋል። በሌላ በኩል የኦሮሚያ ክልል የቄለም ወለጋ ዞን የሰጠውን የ168 ንጹሃን ዜጎች ግድያን በተመለከተ መግለጫ ያወጣው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በኦሮሚያ ክልል እንዲህ ያሉ የጅምላ ግድያዎች የዕለት ዕለት ተግባር ከሆነ ሰንብተዋል። ዜጎች በገዛ ሀገራቸው በማንነታቸው ምክንያት በህይወት የመኖር እድል እየተነፈጋቸው ይገኛሉ። በማያባራ ስቃይና ሰቆቃ ውስጥ ላሉ ዜጎቻችን ፈጣን ምላሽ መንግስት እንዲሰጥ በጥብቅ እንጠይቃለን ብለዋል። ዜጎች መንግስት ደህንነትን አያስጠብቅልኝም ብለው ከደመደመው ወደማያባራ ቀውስ እንደሚያመራ ልብ ልባል የሚገባ ጉዳይ ነው ያለው ኢዜማ፣ ዜጎችም ከመሰል ግድያ የመታደግና ደህንነታቸውን እንዲሁም ሰላማቸውን አስቀድሞ የማስጠበቅ ስራ የራሱ የመንግስት ድርሻ መሆኑን ተረድቶ አስፈላጊ የሚባለውን የቅድመ መከላከል ስራ መስራት ይገባዋል ሲል አሳስበዋል። መንግስታዊ ኃላፊነታቸውን ያልተወጡ አካላትም ለፍርድ እንዲቀርቡ፣ ለሟች ቤተሰቦችና ንብረታቸው የወደ ባቸው ዜጎችም ተገቢ ካሳ እንዲያገኙ ጥሪ አቅርበዋል። ከዚሁ ጋር በተያያዘ መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን ወንጀሉን የፈጸሙ በከፊሉ የመንግስት አመራር ደንታ ብስነትና በከፊሉ ደግሞ ቀጥተኛ ተሳታፊ የመሆን ጉዳይ ችግሩን ውስብስብ እንደሚያደርገው ጠቅሰው ጥቃቱን የፈጸሙ አካላት በአስቸኳይ ለህግ እንዲቀርቡና ለተበዳዮችም ካሳ እንዲከፈል ስንል እንጠይቃለን ብለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ እናመሰግናለን። ይህ በእንዲህ እንዳለ ራሱን የኦሮሞ ነጻ አውጪ ሰራዊት እያለ የሚጠራው ቡድን በመንግስት አካላት በኩል የተሰጡ መግለጫዎች መሬት ላይ ካለው የተለዩ መሆኑን አስታውቋል። የቡድኑ ዓለም አቀፍ ቃል አቀባይ አቶ ኦዳ ቶርቢ የፌዴራሉና የክልል ኃይሎች ተጋግዘው በሰራዊቱ ላይ ጦርነት የከፈቱ መሆናቸውን አንስተው ከጥቂት ወራት ወዲህ በነበሩ ውጊያዎች መንግስት ገደልኩ የሚላቸውን ያክል ታጣቂዎች እንዳልሞቱም አስታውቀዋል። በምዕራብ ኦሮሚያ የሚገኙ ገጠራማ ስፍራዎችን ጨምሮ የተለያዩ የክልሉ ስፍራዎችንም አሁኑም በሰራዊቱ እጅ መሆናቸውን አስታውቀዋል። የሰራዊቱ አባላት ጅምላ ግድያን በመሰሉ ወንጀሎች ተሳትፈዋል በሚል ለቀረቡ ክሶችም ይህንን መልሰዋል።
When there are instances in which there is some indiscipline among our fighters, they are properly prosecuted in accordance to our protocols.
ከተዋጊዎቻችን መካከል ጥፋተኞች ሲገኙ በሰራዊታችን ደንብ መሰረት ክስ ይቀርብባቸዋል። ይሁንና በምዕራብ ኦሮሚያ ያለውን ሁኔታ እንዴት ውስብስብ እየሆነ እንደመጣ በእጅጉ ያለመረዳት ችግር አለ። የኦሮሞ ነጻነት ሰራዊት በክልሉ የሚንቀሳቀስ ብቸኛ ቡድን አይደለም። በመንግስት የሚላኩትን ጨምሮ በርካታ ታጣቂ ቡድኖች በክልሉ ይገኛሉ። በመንግስቱ የሚላኩት ሚሊሻዎች ያላቸው ተልዕኮ በህዝቡና በአማጺው የነጻነት ግንባር መካከል ቅራኔን መፍጠር ነው። እነዚህ የመንግስት ሚሊሻዎች የእኛን ተዋጊዎች በመምሰል እነዚህን ጥሰቶች ሲፈጽሙ የሚመለከቱ ሰዎች ፈጻሚዎቹ እኛ ልንመስላቸው እንችላለን። ብዙ ጊዜ እንደ ነጻ አውጪ የሚያየን ህዝባችን በዚህ ሁኔታ በእጅጉ ይደናገጣል። እኛው ዞረን ጨቋኝ የምንሆን ይመስላቸዋል። እነዚህ ሚሊሻ ቡድኖች የተላኩበት ምክንያቱም ይሄው ነው። ከዚህ ቀደም በነበሩ መግለጫዎቻችን ላይ ይሄን ለማብራራት ሞክረናል። በኦሮሚያ ክልል መንግስት በኩል የትኞቹ የጦር አመራሮች እንደዘመቱ የት እንደዘመቱና በኦሮሞ ነጻነት ሰራዊት ስም ምን አይነት ጥቃት እንደፈጸሙ አብራርተናል። የጭካኔ ድርጊቶች እየተፈጸሙ የመሆናቸው ሐቅ ግልጽ ነው። የኛ ኃይሎች ግን አይደሉም ፈጻሚዎቹ።
We have been very clear about the fact that atrocities are happening, but they are not our forces committing them.
አቶ ኦዳ የተፈጸሙ ወንጀሎችን ሰራዊታቸው እንደሚያወግዝ፣ ሁኔታውን የሚመረምር ገለልተኛ ቡድንም ወደ ስፍራዎቹ ሊያመራ እንደሚገባ አሳስበዋል። ያዳመጣችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የምሽት ዝግጅታችን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ መሰናዶ ደግሞ ኢትዮጵያውያን በአሜሪካ ነው። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን እና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ ተናግረዋል። ቀደም ብሎ የነበረው ዲፕሎማሲያዊ ፍጥጫን ተከትሎ ኢትዮጵያ ከአፍሪካ ዕድል ተጠቃሚነት ድንጋጌ አጎዋ አባልነት መሰረዟ የፈጠራቸውን ተጽዕኖ ያወሱት አምባሳደሩ ግንኙነቱን ለመጠገን እየተደረጉ ያሉ ጥረቶችንም አነሳስተዋል። ተጨማሪ ጉዳዮች የተነሱበትን ማስገንዘቢያ መድረክ ተከታትለነዋል። በመቀጠል እናሰማችኋለን።
በጋዜጣዊ መግለጫው ላይ በጉልህ ከተነሱት ነጥቦች መካከል አንዱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ ኢትዮጵያውያን ወቅታዊ ሚና ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ትውልድ ኢትዮጵያውያኑ ከቀደሙት ዓመታት በተሻለ ሁኔታ ተፈጥሯዊና ሰው ሰራሽ ችግሮች ለተፈራረቁባት ትውልድ አገራቸው የቸሩትን ድጋፍ ከዩናይትድ ስቴትስ ጋር ያለው ግንኙነት የተሻለ እንዲሆን ለማስቻል ያደረጉትን ህዝባዊ የዲፕሎማሲ ሚና አውስተዋል።
ኢትዮጵያና ትውልድ ኢትዮጵያን የታሳስና ጥር የፈረንጆች አዲስ ዓመት ተከትሎ የሚኖረው ዝግ ኢትዮጵያን እንዲጎበኙ ግሬት ሆም ካሚንግ በሚል በጠቅላይ ሚኒስትር አብይ የቀረበላቸውን ጥሪ አክብረው በከፍተኛ ቁጥር ወደ ኢትዮጵያ ገብተዋል። ይህም በሀገራችን ከኮቪድና ከጦርነቱ ጋር ተያይዞ የተቀዛቀዘውን የቱሪዝም ኢኮኖሚ በማነቃቃት ከፍተኛ ድርሻ አበርክቷል። ግንባር ድረስና የተጎዱ ወገኖቻችን ዘንድ በመሄድ ጭምር ሰራዊታችንን፣ መላ የጸጥታ ኃይላችንን፣ ህዝባችንን ከጎንህ ነኝ በዚህ ጊዜም አለው በሚል ሞራል ሆነው አነቃቅተውታል። እስካሁንም ያልተመለሱ እንዳሉ እናውቃለን። መድኃኒትና የተለያዩ የህክምና ቁሳቁሶችንም ይዘው በመሄድም አስተባብረው በመላክም ጭምር አስተዋጽኦ አበርክተዋል።
ትውልደ ኢትዮጵያን ፈር በያዘ መልኩ ድጋፎቻቸውን ለሚሹ ዜጎች ያደርሱ ዘንድ ከዛሬ 3 ዓመት ወዲህ ከተቋቋሙ ድርጅቶች መካከል አንዱ ኢትዮጵያ ዲያስፖራ ትረስት ፈንድ የተባለው ነው። ተቋሙ በመላ ዓለም ከሚኖሩ ኢትዮጵያን ከ8 ሚሊዮን ዶላር በላይ በመሰብሰብ የሀገሪቱ ህዝቦች ለገጠማቸው ክፉ ቀናት መውጫ እንደዋለ ተነግሯል። በቅርቡ ደግሞ በጦርነት ምክንያት የወደሙ ትምህርት ቤቶችን እንደ አዲስ ለመገንባት ያለውን እቅድም አጋርቷል። አቶ የነኩ ተስፋዬ የተቋሙ አማካሪ ምክር ቤት አባል ናቸው።
አንድ ለኢዲቲኤፍ ቋሚ የሆነ ነገር ማድረግ አለብን የሚታይ ነገር እና ምን እንስራ የሚለውን ነገር ቦርድ በተወሰነ ጊዜ ውስጥ በአንድ ሳምንት ውስጥ ውሳኔ ውስጥ ገብተን ለምን ኤጁኬሽን ላይ ፎከስ አናደርግም የሚል ነገር ኤጁኬሽን ሚኒስትሩን ኮሚኒኬት አድርገን ውዝን አማንዝ ታይም ውስጥ ብዙ ነገር ቀን ለሊት ስንሰራ ቆይተን ሚኒስትር ኦፍ ኤጁኬሽንም ለማመስገን ሞክረው ይህንን አይዲያ ስንሰጣቸው ቶሎ ነው ፕሮፖዛል አዘጋጅተው የሚሰሩ ትምህርት ቤቶች አሉ። ስታንዳርዳቸውን የጠበቁ ትምህርት ቤቶች ሊሰሩ የሚችል ነገሮች አሉ። ከነ ዲዛይኑ ከነ ፕሮጀክቱ ከነ ምኑ ፕሮፖዝ አድርገው ለእኛ በጥሩ ጊዜ ተርነራውንድ አድርገው ሲያቀርቡልን ከነ ኮስቱ ሁሉ ብሬክ ዳውኑ ነበር እና ያንን ይዘን ለቦርዳችን አቅርበን በዛ መሰረት ምን ያህል ገንዘብ ልናወጣ እንችላለን ከቦርዱ ተነጋግረን ወደ 3 ሚሊዮን ዶላር አሎኬት አድርገን እነዚህ ትምህርት ቤቶች ምን ያህል ትምህርት ቤት ሊሰሩ ይችላሉ ሲባል 4 ትምህርት ቤቶች ያህል ሊሰሩ ይችላሉ የሚለውን ሚኒስትሪ ኦፍ ኤጁኬሽን ሬኮመንድ ባደረገው መሰረት ከእነሱ ጋር በመነጋገር 4 ትምህርት ቤቶች ለመስራት ተነጋግረን ወስነናል። እነሱንም 4ቱ ትምህርት ቤቶች የፈረሱት ኤሪያ ላይ ትምህርት ሚኒስትሩ ሬኮመንድ ባደረገው መሰረት 4ቱ ትምህርት ቤት ለመስራት ወስነናል። 2ቱም በአማራ 2ቱም በአፋር ክልል ለማለት ነው። እነዚህ ትምህርት ቤቶችም እያንዳንዳቸው ኮስታቸው ወደ 38 ሚሊዮን የኢትዮጵያ ብር ይፈጃሉ። እያንዳንዱ ትምህርት ቤት 38 ሚሊዮን የኢትዮጵያ ብር ይፈጃል። ጠቅላላ በ150 ሚሊዮን ኢትዮጵያ ብር ገደማ ይሆናል ማለት ነው። ይህ ማለት ምንድነው? ወደ 3900 ገደማ ተማሪዎች በትምህርት ቤቱ አኮሞዴት ያደርጋል።
ተቋሙ በ93 ሀገራት ከሚኖሩ 26344 ግለሰቦች ባገኘው ልግስና የሰራቸውን ተግባራት ባወሳበት ወቅት ያሰባሰበው ገንዘብ በውጭ ሀገራት ከሚኖሩ ከ1 ሚሊዮን ከሚልቁ ትውልደ ኢትዮጵያውያን ቁጥር አንጻር አናሳ መሆኑ ተጠቅሶ ጥያቄ ቀርቦለታል። በበጎ ፍቃድ በቀን 1 ዶላር ለማዋጣት የተስማሙ ሰዎች ቁጥር የሀገር ውስጡን ፖለቲካ ሙቀት ተከትሎ ሲጨምርና ሲቀንስ መቆየቱን ያነሱት የፈንዱ የቦርድ ሰብሳቢ አቶ ገብርኤል ንጋቱ የገጠሙ ችግሮችን ባብራሩበት ወቅት ተቋሙን በተመለከተ ያሉ የአረዳድ ችግሮችና መፍትሄዎቻቸውን አመላክተዋል።
የመንግስት ተቀጥያ አይደለም። አይ ቲንክ ለመንግስት መስጠት የሚፈልግ ሰው ለክቡር አምባሳደሩ ባቋቋሙት ፋንድ መላክ ይችላል። ይሄ ኢንዲፔንደንትሊ ግን ለኢትዮጵያ የሚል ነው። ሌላው ቅድም ስለ ዲማንድ እንደው እንችን ያልኩት ምንድነው? ጥያቄው በዛበት። አይ ቲንክ እያንዳንዳችን እዚህ አካባቢ አሁን 3-4 የተለያየ ፋንድ የተለያየ ኮዝ እንደግፋለን። ለትምህርት ቤት፣ ለጤና፣ ትውልድ ተጠቅቶ እንደሆነ እሱን ለማቋቋም እና የሰውም ያሰጣት እንትን ዝቅ ብሎ አይደለም። ግን ያ ገንዘብ ተከፋፈለ። አሁን which is fine. ዞሮ ዞሮ ኢትዮጵያ መግባቱ ነው። በኢዲቲኤፍ ገባ በዚህ ገባ በዛ እኛ በዚህ ቢገባ ደስ ይለናል። አካውንት እናደርግበታለን ማለት ግን ዋናው ሞስት ክሪቲካል ለእናንተ ምንድን ነው? ሰው ኢትዮጵያን እንዴት መርዳት ይችላል? እንዴት እንትን አለለት? ብዙ የተመቻቸ ኢዲቲኤፍ ሌሎችም አሉ። እንትን ጉድድር ውስጥ አይደለንም ያለ ነው። ለእነሱ አትስጡ ለእኛ ስጡ የሚል ነገር የለም። ለኢትዮጵያ ስጡ በፈቀዳችሁት መንገድ።
በዩናይትድ ስቴትስ ውስጥ የሚገኙ ትውልደ ኢትዮጵያውያንና ኤምባሲው በወቅታዊነት የተጋፈጧቸው ችግሮችም ተነስተዋል። የኮቪድ-19 ቫይረስ፣ በሚኔሶታና ሎስ አንጀለስ የነበሩ ቆንስላዎች መዘጋት በኤምባሲው ነባር አሰራሮች ላይ የፈጠሯቸው ጫናዎችም ተወስተዋል። የተሻለ አሰራር ለመተግበር ጥረት እንደሚደረግ አምባሳደር ፍጹም ተናግረዋል። ጋዜጣዊ መግለጫው ያተኮረበት ሌላኛው ነጥብ በኢትዮጵያና ዩናይትድ ስቴትስ ወቅታዊ የዲፕሎማሲ ግንኙነት ደረጃ ላይ ነው። ዩናይትድ ስቴትስ በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ከኢትዮጵያ መንግስት ጋር ያላት ግንኙነት ሻክሮ ሰንብቷል። ጦርነቱን ተከትለው በተፈጸሙ የሰብአዊ መብት ጥሰቶች፣ የሰብአዊ ድጋፍ ስርጭት መስተጓጎልና ለግጭቱ ሰላማዊ ልባት ለማግኘት ተገቢው እርምጃ አልተወሰደም በሚል ዩናይትድ ስቴትስ ፖለቲካዊና ኢኮኖሚያዊ ቀባዎችን በኢትዮጵያ ላይ አከታትላለች። ከነዚህ መካከል አንዱ ኢትዮጵያ ከቀረጥ ነጻ ምርቶቿን ወደ ዩናይትድ ስቴትስ ለማስገባት ከሚያስችላት የአፍሪካ እድገት እድል ድንጋጌ ወይንም አጎዋ አባልነት መሰረዟ ነው። አምባሳደር ፍጹም ይሄ ውሳኔ የፈጠረውን ጫና እንዲያብራርተዋል።
የአጓ ድል መታጣት አንድ የአዋሳ ኢንዱስትሪ ፓርክ ምሳሌ አስቼ ብሄድ እስከ 30 ሺህ የሚሆኑ ሰራተኞች ያለበት ነው የአዋሳ ኢንዱስትሪ ፓርክ። እዛ ውስጥ የተመረቱ እና ወደ አሜሪካ ገበያ የሚገቡ ሙሉ ልብሶች፣ ቲሸርቶች፣ የተለያዩ አይነት አልባሳቶች በስፋት አሉ እዚህ ሀገር የሚመጡ ጫማዎችም እንደዚሁ ከቦሌ ለሚሄዱት ኢንዱስትሪ ፓርኮች። ባለፈው ሳምንት ከኮስኮ እና ቺልድረን ፕሌስ የሚባሉ የአሜሪካ ገዢ ኩባንያዎች ኢትዮጵያ ውስጥ ለእነሱ ከሚሸጡ ኩባንያዎች ጋር ከተወካዮቹ ጋር ውይይት ነበረ። አጓ የማይነሳ ከሆነ ከእነሱ መግዛታችን መቀጠል እንቸገራለን የሚል ነገር እያነሱ ነው። በኢትዮጵያ ህገ መንግስትም ሆነ በአፍሪካ ቻርተር በአሜሪካም ህገ መንግስት ሆነ በዩኤን ቻርተር ደረጃ ተቀባይነት የሌለውን ነገር ያንን በመመከታችን በዚህ መልክ እንደገና ተጎጂው ላይ ማዕቀብ መጣል ስህተት ነው ብለን ስንሟገት ነበር። አሁንም ስህተት ነው ነው ማለት።
በቅርቡ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል እያሳየ መሆኑን የጠቀሱት አምባሳደሩ ዩናይትድ ስቴትስ በተለያዩ መስኮች እያደረገቻቸው ያሉ ሰሞነኛ ድጋፎችን ለማሳያነት ጠቅሰዋል።
የአሜሪካ መንግስት ባለፉት 3 ወራት በሚሊዮን የሚቆጠሩ የኮቪድ ክትባቶችን እያበረከተ ከመሆኑ በተጨማሪ ባለፈው 2 ሳምንት እንደዚሁ በቀጥታ ለሶስት ክልሎች ድጋፍ የሚሆን ከ400 ሚሊዮን የአሜሪካን ዶላር በላይ የሚሆን የገንዘብ ድጋፍ አድርጓል። ይህም የተፈናቀሉ ወገኖችን፣ የተጎዱ ወገኖችን ወደ ማምረት ስራ እንዲገቡ፣ ኑሯቸው የተመሰቃቀለባቸው እንዲስተካከል በማድረግ ላይ ያለመ እንደሆነ በቅርብ ከመንግስት ጋር እየተሰራ ያለ መሆኑን በዚህ አጋጣሚ ለማንሳት እፈልጋለሁ። ይህም ያለምንም ሌላ ተጽዕኖ በሰብአዊነት ቢቀጥል የማበረታታት ስራችንን አጠናክረን መቀጠል ይኖርብናል። እነሱ የሚያነሷቸው ጉዳዮች እኛም ራሳችን እንደ መንግስት ኃላፊነት እንዳለበት መንግስት እንዲስተካከሉ የምንፈልጋቸው ናቸው። አንደኛው ከምግብ አቅርቦት ጋር በተያያዘ የተነሳው ነው። ሁለተኛ ከሰብአዊ መብት ጋር ነው። ሶስተኛ ከጦርነቱ ማቆም ጋር በተያያዘ የተነሳው ነው። እነሱ ሶስቱም ላይ ያለው ሂደት በአንድ ጊዜ የሚያልቅ ሳይሆን በትክክለኛ ትራክ ላይ የገባ በመሆኑ ይህን በማየት ይህንን ቀባ ማንሳት ይኖርባቸዋል በሚል ነው እየተወያየን ያለ ነው።
የከፋ የዜጎችን ሞትና ንብረት ውድመት ያስከተለው የኢትዮጵያ ውስጥ ጦርነት አብቅቶ ሰላም ይሰፍን ዘንድ ፍላጎቷን በተደጋጋሚ የገለጸችው ዩናይትድ ስቴትስ ከሰሞኑ አዲስ ልዩ ልዑክ ወደ ኢትዮጵያ መላኳ ይታወሳል። አዲሱ ልዩ ልዑክ ዴቪድ ሳተርፊልድ እና የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳይ ተጠባባቂ ጸሐፊ ሞሊፊ ወደ ኢትዮጵያ ከሰሞኑ ማቅናት የሀገሪቱ ባለስልጣናት የአየር ጥቃትና ባላንጣነትን በመግታት የሰላምን ወቅታዊ ድል እንዲጨብጡ፣ የፖለቲካ እስረኞችን እንዲፈቱ፣ የሰብአዊ ድጋፍ የሚሰራጭበትን መላ እንዲመቱ መጠየቅን የመሰሉ ዓላማዎች እንዳሉት ተነግረዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ቀጣይ ደረጃ ግልጽ ባይሆንም በሀገሪቱ ያለው ጦርነት መራዘምና ማጠር በሀገራቱ መጻኢ ግንኙነት መልክ ላይ ተጽዕኖ እንዳለው ተንታኞች ሲናገሩ ተሰምተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮቻችን፣ የመጨረሻው ዝግጅታችን በወቅታዊ ጉዳይ ላይ ያተኩራል። የኢትዮጵያ ግብርና ሚኒስቴር የሀገሪቱን የስንዴ ምርትን ለማሳደግ የመስኖ ስንዴ ልማት መተግበሪያ መጀመሩን አስታውቋል። ገልሞ ዳዊት በምስራቅ ሸዋ ዞን በአንድ የመስኖ ስንዴ ማሳ ላይ እየተሰራ ስላለው ሂደት ቀጣዩን ዘገባ አልኮልናል።
ይህ የመስኖ ስንዴ ልማት እርሻ በምስራቅ ሸዋ ዞን ከሚገኙት አንዱ ነው። ወንጂ ኩሩፍቱ አካባቢ የሚገኘው ይማሳ በፊት የሸንኮራ ገዳ ምርት ይመረትበት ነበር። አሁን ግን በዙሪያው ያሉት እንደና አቶ ይልማማሞ ያሉት አርሶ አደሮች አብረው ሆነው ከ560 ሄክታር በላይ የሚሆነው መሬት በአዋሽ ወንዝ መስኖ አልመውታል።
ንጂ አለማ ካንጂ አለማ ፊ ቶርባል ለመጉተ ሲንጀራ
ይህ ስንዴ ከተዘራ 2 ወሩ ነው። 2 ወር ከሁለት ሳምንት ያለፈውም አለ። ማሳው የተለያየ ነው። የውሃ ሞተርን በተራን የምንጠቀመው የመንግስት ሰዎች ድጋፍ ሰጥተውን አሁን 5 የውሃ ሞተር ነው የሰጡን ለዚህ ስራ። ሞተር በማይገኝበት ጊዜ ደግሞ የራሳችን ኩሬማ በጅተን እየተጠቀምን ነው። ለስራው ማስኬጃ በእጃችን ያለንን እየተጠቀምን መንግስትን ደግሞ ያልቻልነውን ተጨማሪ ድጋፍ እየጠየቅን ይሄው ስራውን ቀጥለናል።
አቶ ይልማ በማሳቸው በዘሩ ስንዴ መደሰታቸውን ከአገዳ ምርትም የተሻለ ገቢ እንደሚያስገኝላቸው እምነት እንዳላቸው ገልጸዋል። በማሳቸው ላይ ያለውንም ስንዴ ከወር በኋላ ማጭን እንደሚጀምሩ ጭምር ነው አርሶ አደሩ የተናገሩት። አቶ ምስፍን ተሾመ የምስራቅ ሸዋ ዞን የግብርና ቢሮ ኃላፊ ናቸው። በዞኑ የመስኖ ስንዴ ልማት ስራ ከተጀመረ 2 ዓመት እንደሆነ ገልጸዋል።
በረደርቤ አነው ተቀብኑ ሰገል ረት ጅንኩ ነው ጀተሜ ጅራ ሙስት ሄክታር ኩመክደቶ ኮል መርሳቶ ኮፋፊ ለመፋትን የፈጫፈሜ ኦመሽኒ ሳሳሳሜ ገሌ ቱሬ
ባለፈው ዓመት በ9 ወረዳዎች ላይ የመስኖ ስንዴ ልማት ስራ ሰርተናል። በአንደኛና ሁለተኛ ዙር በ11000 ሄክታር ላይ ተዘርቶ ምርትም ተሰብስቧል። ከባለፈው ዓመት መቅሰም የሚገባንን ተሞክሮ ከወሰድን በኋላ ለዘንድሮ መዘጋጀት ያለብን ነገሮች ላይ አተኩረን ሰርተናል። ከዝግጅቶቹ አንደኛው የውሃ ፓምፕ ለአርሶ አደሮች ማድረስ፣ ሁለተኛው ምርጥ ዘር እና ማዳበሪያ ማቅረብ፣ ሶስተኛው ደግሞ መሬት ማዘጋጀት ነው። ዘንድሮ የመስኖ ስንዴ ልማት ስራ በኩታ ገጠም ነው የዘራ ነው። በስካሁንም በዞናችን ከ64000 ሄክታር በላይ መሬት በመስኖ ስንዴ ልማት ተሸፍኗል። ከዚህም ላጨዳ ይደረሳል። ለምሳሌ ትናንት በቦሰት ወረዳ ከ4000 ሄክታር በላይ ስንዴ ስናሳጭድ ነበር።
አቶ መስፍን ለዚህ ስራ የሚሆን 570 የውሃ ሞተር ለአርሶ አደሮች መሰጠቱን ገልጸው የመስኖ ስራው ልዩ ትኩረት ስለሚያስፈልገው የግብርና ቢሮ ባለሙያዎችን በዞኑ በሚገኙ 10 ወረዳዎች ባሉ የመስኖ ስንዴ ልማት ማሳ ማሰማራቱን ተናግረዋል። አቶ ጌቱ ገመቹ የኦሮሚያ ግብርና ቢሮ ምክትል ኃላፊ በክልሉ ባለፈው ዓመት ከ300000 ሄክታር በላይ መሬት በስንዴ መስኖ ለምቶ እንደነበር ገልጸዋል።
ማረከነሞ ማዬ ከሮሮ ጉዳ ጎነ ጥቀበነው ጂፈነካኒ ትሰኔ
በዚህ ዓመት ትልቅ እቅድ አውጥተን ነው ወደ ስራ የገባ ነው። በሁለት ዙር ወደ 600000 በላይ የሚሆን መሬት ለማልማት ነው ያቀድነው። በመጀመሪያው ዙር ከ350000 ሄክታር በላይ መሬት ወደ 15 ሚሊዮን ኩንታል እህል እናገኛለን የሚል ነው ተስፋችን። አሁን የመጀመሪያ ዙሩን ዘርተን በመንከባከብ ላይ ነው ያለነው። ለሁለተኛ ዙር ደግሞ ዝግጅት ላይ ነን።
አቶ ጌቱ በኦሮሚያ ከ4 ሚሊዮን ሄክታር በላይ መሬት በመስኖ ማልማት እንደሚቻል ገልጸው ለዚህ ግን በቂ ገንዘብና አቅም ይጠይቃል ካሉ በኋላ ለአሁኑ የክልሉ ግብርና ቢሮ ከ400000 እስከ 500000 ሄክታር መሬትን በመስኖ ለማልማት እየሰራ መሆኑን አብራርተዋል። አቶ ጌቱ መጠኑ ቢለያይም የመስኖ ስንዴ ልማት ስራው በሁሉም የኦሮሚያ ዞኖች መከናወን ላይ መሆኑንም አስረድተዋል። በኢትዮጵያ የመስኖ ስንዴ ልማት ስራ የተጀመረው ከ3 ዓመት በፊት መሆኑ ከግብርና ሚኒስቴር የተገኘው መረጃ ያስረዳል። አላማውም በምግብ ራስን ለመቻል እንዲሁም በከፍተኛ ውጭ ምንዛሬ ወደ ሀገር የሚገባውን ስንዴ ለማስቀረት መሆኑም ተነግሯል። አቶ በራ ለማ የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዲሬክተር ናቸው።
ከ2011 ጀምሮ አፋር ክልል ላይ ተጨመረ። በየአመቱ ቁጥሩ መጨመር ብቻ ሳይሆን ወደ ሌሎች ክልሎችም እየተስፋፋ የመጣበት ሁኔታ ነው ያለው። በአሁን ሰዓት በተለይ ኦሮሚያ ክልል ላይ በጣም በሰፊው እየተሰራ ያለበትና አማራ ክልልም ደቡብና ሲዳማም አፋርን ጨምሮ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። ዘንድሮው እቅዳችን ወደ 400000 ሄክታር ላይ 16 ሚሊዮን ኩንታል ስንዴ ለማምረት ታቀዶ ሰጥታ እየተሰራ ያለበት ሁኔታ ነው።
ገልሙ ዳዊት እናመሰግናለን። አድማጮች፣ ለምሽቱ ያዝንላችሁ መሰናዶዎች በዚህ ተጠናቀቁ። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብሯችሁ ነበረ። የዕለቱ ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። Thank you.